ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥር 16 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌ ነን።
በድሬዳዋ በጥምቀት አከባበር ወቅትና ከዚያም የተነሳው አለመረጋጋት ትናንትናና ዛሬም ቀጥሏል።
ስለዚህ የሕግ የበላይነት መስፈን መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት።
የሕግ ባለሙያ ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባ ገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ ላይ ባካሄደው የእርቅ ሥነ ሥርዓት በኦሮሞ ባህል መሠረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። የኦነግ ሰራዊት የመሳሪያቸውን አፈሙዝ ወደ መሬት ዘቅዝቀው ወደ ተዘጋጀላቸው ካምፕ በጸጥታ እንዲገቡና የመንግሥት ወታደሮችም ተኩስ አቁመው መንገድ ከፍተው በሰላም እንዲያስገቧቸው ውሳኔ ላይ ተደርሷል ብለዋል። አባገዳ በየነ በኦሮሚያ የተጀመረው ሰላም በመላው ኢትዮጵያ እንዲሰፍን ከሌሎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ሆነን ስራችንን እንቀጥላለን ብለዋል። መጽሔት ወደ ኋላ በዝርዝር ይመለስበታል።
የሱዳን ፕሬዚደንት ኦማር ሐሰን አልበሽርና የካታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ትናንት ዶሃ ከተማ ላይ በተገናኙበት ወቅት በጦርነት የወደመችውን ዳርፉርን ጨምሮ በበርካታ ርዕሶች ላይ መወያየታቸውን የካታር ዜና አገልግሎት ዘግቧል። ፕሬዚደንት አልበሽር ለታወከች ሀገራቸው እርዳታ ፍለጋ ትናንት ካታር የገቡ ሲሆን ጉብኝቱን ያደረጉት ባለፉት 4 ሳምንታት መንግሥታቸውን በመቃወም ሰልፍ የወጡ ዜጎች መገደል፣ መጎዳትና መታሰር እንዳሳሰባት ዩናይትድ ስቴትስ እየገለጸች ባለችበት ወቅት ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶች፣ ሩሲያና ቱርክ ለሱዳን እርዳታ ለመስጠት ያቀረቡትን ሐሳብ ሀገራቸው መቀበሏን የነዳጅ ዘይት ሚኒስትሩ አዛሪ አብዱል ቃድር ካርቱም ላይ አስታውቀዋል። ሀገሮቹ ምን ያህል እርዳታ ለመስጠት ቃል እንደገቡና መቼ እንደሚደርስ ግን ሚኒስትሩ በግልጽ አላሳወቁም። በሌላ በኩል ባለፉት 4 ሳምንታት ሱዳን ውስጥ በተካሄዱ ጸረ መንግሥት ሰልፎች ብዛት ያላቸው ሰዎች እየተያዙ መታሰራቸው እንዳሳሰበው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት አስታውቀዋል። የሱዳን ሕዝብ በሀገሪቱ የፖለቲካና የምጣኔ ሀብት ለውጦች እንዲደረጉ በሰላማዊ መንገድ የሚያቀርበውን ጥሪ እንደግፋለን ሲል የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በመግለጫ አውጥተዋል።
አዲስ የተመረጡት የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ፌሊክስ ሺሴኬዲ ዛሬ ቃለ መሐላ ፈጽመዋል። በሥነ ሥርዓቱ ላይ ንግግር በሚያሰሙበት ሰዓት ላይ ግን በሕመም ምክንያት ንግግራቸውን አቋርጠው እንደነበር ተዘግቧል። በሺዎች የተቆጠሩ የአዲሱ ፕሬዚደንት ደጋፊዎችና ተሰናባቹ ፕሬዚደንት ጆዜፍ ካቢላ ኪንሻሳ ከተማ በተካሄደው ሥነ ሥርዓት ላይ ተገኝተዋል። ሺሴኬዲ መናገር ጀምረው ነበር። የብሔራዊው ቴሌቪዥን ካሜራዎች ግን ፕሬዚደንቱ ንግግራቸውን ከማብቃታቸው በፊት ትኩረታቸውን ወደ ሌላ አቅጣጫ አዙረዋል። የፕሬዚደንቱ ረዳቶች በዚህ መሃል ደጋግፈው እንዲቀመጡ ማድረጋቸውንና ውሃ እንዳቀበሏቸው ሮይተርስ የዜና ወኪል ዘግቧል። ዘገባው አክሎም ሺሴኬዲ ላፍታ ካረፉ በኋላ ወደ ፖዲየሙ ተመልሰው ንግግራቸውን ያቋረጡት በተራዘመው የምርጫ ሂደት በመዳከማቸውና የወቅቱ ሁኔታ በፈጠረባቸው የደስታ ስሜት ምክንያት መሆኑን አስረድተዋል። የ55 ዓመት ዕድሜ ያላቸው ሺሴኬዲ የረጅም ጊዜ የኮንጎ ተቃዋሚ ፓርቲ መሪ ልጅ ሲሆኑ የዩዲፒኤስ ፓርቲ መሪ ናቸው። በኮንጎ የ60 ዓመታት ታሪክ ሥልጣን በሰላማዊ መንገድ ሲሸጋገር ይህ የዛሬው ለመጀመሪያ ጊዜ መሆኑ ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በከፊል የተዘጉ የዩናይትድ ስቴትስ የመንግሥት ፌዴራል መስሪያ ቤቶችን ለመክፈት ከተወካዮች ምክር ቤቱ ጋር መፍትሄ እስኪያገኙ ድረስ ከምክር ቤቱ መድረክ ለሕዝብ በቀጥታ የሚያደርጉትን ንግግር እንደሚያዘገዩ ፕሬዚደንት ዶናልድ ትራምፕ አስታወቁ። ቀደም ሲል የዋይት ሃውስ ቤተ መንግሥት ባለሥልጣናት ሲናገሩ መስሪያ ቤቶቹ ተዘግተው እስከቆዩ ድረስ የፖለቲካ ስብሰባዎችን ጨምሮ የፕሬዚደንቱ ዓመታዊ ንግግር ከሌላ ቦታ ሊደረግ እንደሚችል እቅዶች አሉ ብለው ነበር። የዩናይትድ ስቴትስ ፕሬዚደንቶች የሀገሪቱን ወቅታዊ ሁኔታ አስመልክቶ በየዓመቱ አንዴ ለምክር ቤቱ ለጥምር ስብሰባ ሪፖርት እንዲያደርጉ ይጠየቃሉ። በዚህ ዓመት ግን የመንግሥት መሥሪያ ቤቶች መዘጋታቸውን ተከትሎ በፕሬዚደንቱና በዲሞክራቲክ ፓርቲው መካከል ከፍተኛ አለመግባባት ተፈጥሯል። አፈ ጉባኤ ናንሲ ፔሎሲ የመሥሪያ ቤቶቹ መዘጋት የደህንነት ጥበቃ ሠራተኞችንም ስለሚመለከት ፕሬዚደንቱ የሚያደርጉትን ዓመታዊ ንግግር ለሌላ ጊዜ እንዲያስተላልፉ ጠይቀዋል። ፕሬዚደንቱ ግን ስጋት ይኖራል የሚለውን ሐሳብ ውድቅ በማድረግ ንግግሩን የፊታችን ማክሰኞ በተያያዘለት የጊዜ ሰሌዳ መሠረት አደርጋለሁ ሲሉ ለምክር ቤቱ በላኩት ደብዳቤ አስታውቀዋል። አፈጉባኤ ናንሲ ፔሎሲ በበኩላቸው በሰጡት ምላሽ ሁሉም የተዘጉ መስሪያ ቤቶች እስኪከፈቱ ድረስ ፕሬዚደንቱ ከምክር ቤቱ መድረክ ንግግር አያደርጉም በሚለው አቋማቸው እንደሚጸኑ ግልጽ አድርገዋል።
የቬኔዙዌላው የተቃውሞ መሪ ሁዋን ዋይዶ የሽግግር ፕሬዚደንት ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ይፋ ዕውቅና ሰጥተዋል። የፕሬዚደንት ትራምፕ የትናንት መግለጫ የወጣው የቬኔዙዌላ ብሔራዊ ሸንጎ የኒኮላስ ማዱሮ አስተዳደር ሕጋዊነት የለውም ሲል ካወጀና ተቃዋሚው ጉዮድም የሽግግር ፕሬዚደንት እኔ ነኝ ካሉ በኋላ ነው። በሺዎች የሚቆጠሩ ተቃዋሚዎች በደቡብ አሜሪካዊቱ ሀገር ዋና ከተማ ካራካስ ጎዳናዎች ወጥተው የማዱሮ አገዛዝ ያብቃ ሲሉ ትላንት ድምፃቸውን ሲያሰሙ ውለዋል። ከፖሊስ ጋር በተፈጠረ ግጭት ከተቃዋሚዎቹ ሰልፈኞች መካከል የተገደሉ መኖራቸውም ተሰምቷል። ላቲሳ ሆክ ያጠናቀረችው ዘገባ አለ፣ አዲሱ አበበ ያቀርበዋል።
የቬኔዙዌላ ተቃዋሚዎች መሪና የሀገሪቱ ፓርላማ ፕሬዚዳንት ሁአን ጓይዶ የሽግግር ፕሬዚዳንት ነኝ ብለዋል።
Asumir formalmente las competencias.
I swear to assume all the powers of the national executive as the interim president of Venezuela to secure an end to the
አጣብቂኝ ውስጥ ገብቶ የተቸነከረውንና ክህደት እየፈጸመ ያለውን መንግስት ለማስወገድ የሀገሪቱን የህግ አስፈጻሚነት ስልጣናትና ሁሉ ለመያዝ የመሐላ ቃሌን እሰጣለሁ።
የነባሩ ፕሬዝዳንት ኒኮላስ ማዱሮም ደጋፊዎች እንዲሁ አደባባይ ወጥተዋል። ተማሪው ኢስማኤል ሰደር ከሰልፈኞቹ አንዱ ነው።
Nosotros como jóvenes
we are today in the streets of Caracas defending the Bolivarian revolution that is led by
ዛሬ ካራካስ ጎዳናዎች ላይ የወጣ ነው በጓድ ኒኮላስ ማዱሮ የሚመራውን ቦሊቫሪያን አብዮት ከጥቃት ለመከላከል ነው።
በሌላ በኩል ደግሞ በማዱሮ ታማኞች የተሞላ ነው የሚባለው የአገሪቱ ጠቅላይ ፍርድ ቤት ብሔራዊ ሸንጎ በወሰደው ማዱሮን የማስወገድ እርምጃ ላይ የወንጀል ምርመራ እንዲከፈት አዟል። ለዋይዶ የሽግግር ፕሬዝዳንትነት ይፋ ዕውቅና የቸሩት ትራምፕ ድምጻቸውን ለለውጥ እያሰሙ ባሉ ቬኔዙዌላውያን ላይ አንዳች ጥቃት እንዳይሞከር አስጠንቅቀዋል። ወታደራዊ እርምጃ የመውሰድን አማራጭ ግምት ውስጥ እያስገቡ ይሆን እንደሆነ ከዚህ ማስጠንቀቂያቸው ተነስተው ጋዜጠኞች ለሚስተር ትራምፕ ጥያቄ አቅርበዋል።
We're not considering anything but all options are on the table.
ምንም ነገር ግምት ውስጥ እያስገባን አይደለንም፣ ሁሉም አማራጮች ግን ጠረጴዛ ላይ ናቸው።
ለፕሬዝዳንት ትራምፕ መግለጫ ወዲያው የተግባር ምላሽ የሰጡት ማዱሮ አገራቸው ከዩናይትድ ስቴትስ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጠው ዲፕሎማቶቿን ሁሉ በ72 ሰዓታት ውስጥ እንድታስወጣ አዘዋል።
I decide to break diplomatic and political relations
ከኢምፔሪያሊስቱ የዩናይትድ ስቴትስ መንግስት ጋር ማንኛቸውንም ዲፕሎማሲያዊና የፖለቲካ ግንኙነቶች ለማቋረጥ ወስኛለሁ።
የሚስተር ትራምፕን እርምጃ ወዲያው ከተከተሉ ሌሎችም የአካባቢው አገሮች መሪዎች መካከል የብራዚልና የኮሎምቢያ ፕሬዝዳንቶችም ለመጣኔ ሀብት ጉባኤ የተቀመጡባት ዳቮስ ስዊዘርላንድ ሆነው ለዋይዶ የሽግግር ፕሬዝዳንትነት ዕውቅና መስጠታቸውን አሳውቀዋል።
የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 16 2011 ዓ ም ምሽት ፕሮግራም ነው።
In particular, in 2005, when I dealt directly with him, when I was triple observer by the EU in the elections in Ethiopia. And I can imagine that there are lots of victims in Ethiopia.
አና ጎመዥ እንዳሉት በተለይ በ2005 ዓመተ ምህረት በአውሮፓ ህብረት በመወከል በኢትዮጵያ የተካሄደውን ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የሥራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ ነበር ያለው።
አሁን የአውሮፓ ፓርላማ አባል አና ጎመዥ
ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በድሬዳዋ በጥምቀት በዓል አከባበር ላይ ያልታወቁ ሰዎች የፈጸሙትን ትንኮሳ ተከትሎ የተነሳው አለመረጋጋት ትላንትናና ዛሬም ቀጥሏል። አጀንዳውም ሃይማኖትን ከመከላከል ተቀይሮ የልማትና የመልካም አስተዳደር ጥያቄዎች የታሰሩ ይፈቱልን ወደሚል ዞሯል። በዛሬው ዕለት በአብዛኞቹ የከተማዋ አካባቢው መንገዶችም ላይ ይቅርታ፣ በተጨማሪም የከተማዋ አካባቢዎች መንገዶች ተዘግተው ውለዋል። የከተማዋ የንግድ ማዕከላት የሆኑ ቀፊራ፣ ኮነል፣ ታይዋን፣ ሩስተራ፣ አሸዋና አካባቢ ያሉ መንደሮችና ባንኮችም ተዘግተው ውለዋል። ዛሬ ጧት የአዲስ ከተማ ወጣቶችን ከንቲባው ያናግራል ተብሎ በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ከንቲባው ግን 300 ተወካዮች ተመርጠው በአዳራሽ ውይይት እናካሄዳለን ብለዋል መባሉ ከአዲስ አበባና ከሐረር ወደ ድሬዳዋ መግቢያ ብቸኛው የሃይ ስኩል ሼል መንገድ እንዲዘጋ መንስኤ ሆኗል። ሆኖም በከንቲባው በኩል በአዳራሽ እንወያይ የሚል አማራጭ ብቻ ነበር ከመጀመሪያውም የቀረበው ተብሏል። አመፁ ቀስ በቀስ አድማሱን አስፍቶ እኩለ ቀን ላይ አብዛኛው የከተማዋን ሰፈሮች ያካለለ ሆኖ ውሏል። አመሻሹ ላይ ግን ብዙ አካባቢዎች የተረጋጉ ነበሩ ተብሏል። ዝርዝሩን አዲስ ቸኮል ያቀርብልናል።
ከትላንት በስቲያ የእግዚአብሔር አብ ቤተ ክርስቲያን ታቦት ገብቶ ሲመለስ ድንጋይ መወርወሩን ተከትሎ ነበር ተቃውሞ የተነሳው። በወቅቱና በማግስቱ በቤተ ክርስቲያን ላይ ጥቃት ተፈጽሟል ብለው ያመኑ ምዕመናን አጥቂዎቹን ለመበቀል ከከተማዋ የተለያዩ አካባቢዎች ተሰባስበው ወደ አሸዋ ሄደው ነበር። ሆኖም ነንበሯን አካባቢ የተሰባሰቡ ምዕመናንን ለመበተን ፖሊስ አስለቃሽ ጭስ መጠቀሙና ከእነሱ መካከልም የተወሰኑት መታሰራቸው ሌላ ቁጣም ወልዷል። በዚህም ትላንትና በተለይ ሼል አካባቢ ረብሻ ተነስቶ ነበር። ምንም እንኳ ፖሊስ አስሯቸው የነበሩ አብዛኞቹን ወጣቶች ማታውኑ ቢፈታም ረብሻው ግን አልቀረም። በዛሬው ዕለት ጠዋት ከንቲባው የአዲስ ከተማ ነዋሪዎችን ያናገራል ተብሎ በድምፅ ማጉያ ተለፍፎ ነዋሪዎች በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ቆይቶ ግን ከንቲባው 300 ተወካዮች ተመርጠው በአዳራሽ እንወያይ ብለዋል መባሉም ሲሰሙ ተቃውሞ እንደተጀመረ ነው የዓይን እማኞች ለቪኦኤ የተናገሩት። ጥያቄዎች ሲያነሱ ከነበሩት መካከል ወጣት ናትናኤል እንዲህ ይላል።
ከንቲባውና አስተዳደሩ ተስፋዬ ሜዳ የሚባል ቦታ አለ። እዛ ላይ ጠዋት 3 ሰዓት ከሁለት ሰዓት ከሶስት ሰዓት ባለው ሰዓት መጥቼ አዋራቸዋለሁ መፍትሄ እናደርጋለን ብሎ ነበረ። እኛ ህዝቡ ሁሉ ወጥቶ መፍትሄ እየጠበቀ ነበር። እዛ እየጠበቀ ሳለ 4 ሰዓት አለፈ፣ 4 ተኩል ሆነ እና በቃ የማይመጣ ከሆነ ይህ ንቀት ነው፣ ስለዚህ እኛ ሄደን እናናግረው በሚል ነው ህዝቡ እንዳለ መውረድ ጀመረ። እሱ ለማዋራት ያለበት ቦታ ድረስ ሄዶ ለማዋራት እዛ በሚደርሱበት ሼል አካባቢ በሚደርሱበት ሰዓት ላይ አድማ በታኞች ምናምን መጡ። የህዝቡን መሰብሰብ ሲያዩ መተኮስ ጀምሮ አድማ በታኞቹ የጭስ ቦምብ ማለት ነው። አንደኛው ረብሻውን የቀሰቀሰው ወይ የመጡት አካላቶች እነዚህ አድማ በታኞች በስነ ስርዓት ጠርተው ምንድን ነው ችግሩ ውስጥ ይቆሙ እኛን አዋሩ ምናምን ብለው ቢያዋሯቸው መፍትሄ ማድረግ ይቻል ነበር። ቀጥታ ግን እርምጃ ነው የወሰዱት። ሲወስዱ ወዳልተፈለገ ነገር ወሰደው ነገር።
አዲስ ከተማ ላይ ከንቲባው ይመጣሉ ብሎ ሲጠብቅ የነበረው ነዋሪ አለመምጣታቸውን ተከትሎ ከአዲስ ከተማና ግንፍሌ ወደ ሼል በመሄድ የድሬዳዋ መግቢያ የሆነውን መንገድ ዘግተውታል። ይህንን ተከትሎም ከአምስት ሰዓት ጀምሮ ደቻቱ፣ ገንደቆሬና ጎሮ እንዲሁም ሳቢያን አካባቢ፣ ብሪጅ፣ ሰይዶንና መስቀለኛ አካባቢ ነዋሪዎች ለተቃውሞ ወደ ጎዳና ወጥተዋል። ከዚራ ጥቂት ወጣቶች ወጥተው የነበረ ቢሆንም በፖሊስ ኃይል ተበትነዋል። የወጣቶቹ ጥያቄ መነሻው ከነበረው የቤተ ክርስቲያንን ጥቃት ከመቃወም ወጥቶ ወደ ልማትና መልካም አስተዳደር ዞሯል። በተለይ የአዲስ ከተማ ነዋሪዎች ከውሃ፣ መንገድ፣ ስራ እድል ፈጠራ፣ ፍትህና መልካም አስተዳደር አንጻር አሉብን ያሏቸውን ጥያቄዎች ሲያነሱ ተደምጠዋል። ወጣት ናትናኤል እንዲህ ይላል።
ስራ የት መሬት ላይ የወረደ ነገር ማየት ይፈልጋል። በማነጋገርም ቃል በመግባትም አሁን ሀሳቦችን እኮ በተለያዩ አቅጣጫ እኮ ሰምተዋል። ሀሳቦች እንደሆኑ ለረብሻው መነሻ ምክንያት እንደሆኑ አውቀውታል። እስካሁን ማለት ነው ተነጋግረው በቀጥታ እርምጃ መውሰድ። ለምሳሌ መንገድ ነው አይደል የሚባለው፣ ዶዘሩ መቶ መቆፈር ነው መጀመር ያለበት። ቢጀምር ሰው እማ ብሎ ስሞት ነው እጁን ስሞ ነው የሚቀበለው። አሁን በስምንት ቀን በዘጠኝ ቀን ነው የሚመጣው። አንድ ቤቱ ስድስት ልጅ ያለ አንድ ቤት ውስጥ እህት ወንድም ምናምን እናት ከልጇ ጋር ልጅ ከሚስቱ ጋር አንድ ቤት ውስጥ ነው እንደዚህ ነው እየተኖረ ያለ። ይህንን ማህበረሰብ ማጥቃት ትንሽ አይከብድም? 18 ቀን ዋስ ይዘጋብህ እንዴት ነው? እሺ ምንድን ነው የምታደርገው? ድሬዳዋን የሚያክል ከተማ የምትባል ፌዴራል ተብላ ስያሜ የተሰጣት ሀገር ላይ የአያዋ ስጠጣ ትንሽ አይከብድም? ስለዚህ እነዚህ የታመቁ ጥያቄዎችን መመለስ ነው ያለበት።
በከንቲባ ጽህፈት ቤት የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አመራር ግን ከንቲባው ከመጀመሪያውም በአዳራሽ ልወያይ እንጂ ሜዳ ተሰብሰቡ እመጣለሁ አላሉም ብለዋል። የወጣቶችን ጥያቄዎች ከሚያስተባብሩት መካከል አንዱ የሆነው ወጣት ጌትነትን ቢሆን በዚህ ሰዓት ሰላም ነው ቅድሚያ የሚሰጠው ብሏል።
አሁን ወጣቱ በአሁኑ ካፍ በጣም ሆቶሏል። ማን ነው እዛ ጋር ሄዶ ወጣቱን እንደዚህ ብሎ የሚያስረዳው ማለት ነው? ስለዚህ አሁን አቅጣጫችን እንጠቁም ከተባለ ከታች ወደ ላይ መውረድ መቻል አለበት ማለት ነው። በየቀበሌያቸው ስር ያሉ አመራሮች ይህንን ስራ መስራት ይኖር ይጠበቅባቸዋል። አሁን ዛሬ አምስት ተነስቶ ህዝብ እየተመታ በመሳሪያ ግር እየተመታ ኑ ላናግራችሁ ማለት ይከብዳል። ምክንያቱም የተናደደ ህዝብ ከማንም ጋር ውይይት አያደርግም በሰዓቱ ማለት ነው። ስለዚህ ቀን ይሰጡ። አሁን ሰላም እንዲፈጠር ብቻ ሰላም ላይ እየሰራ በቃ እንዲረጋጋ ማለት ነው። ከዛ ከሶስት ቀን ከአራት ቀን በኋላ ውይይቱ ቢደረግ ያመርቃለሁ እንደኔ ማለት ይሄ እኔ ሀሳብ ነው።
የህግ ባለሙያ የሆኑት አቶ የተባረክ አስፋው ከተማዋ አሁን ከገባችበት አጣብቂኝ እንድትወጣ ከመንግስትና ከወጣቶች የሚጠበቅ አለ ይላሉ።
በሁለቱም በኩል ብናይ በሰላምና በሰላም መንግስት እንደ መንግስት በየደረጃው በዚህ ውስጥ የተሳተፉትን ሰዎች የሃይማኖት መቻቻልን እንዲሁም የሰዎች አብሮ የመኖርን የመሳሰሉትን እሴቶችን ሊያዳብር የሚችል ስልጠናዎች፣ ውይይቶች፣ በተለይ ውይይት ማካሄድ አለበት ከወጣቱ ጋር የሚል እምነት አለኝ። ምንም ያለምንም ቅድመ ሁኔታ አንድ ከመንግስት በኩል ሌላ ሁለተኛ ከመንግስት በኩል የህግ የበላይነት መረጋገጥ መቻል አለበት። እዚህ ከተማ ላይ ትልቁ ችግር እኔ እንደ አንድ ህግ ባለሙያ የማየው የህግ የበላይነት የለም። ስለዚህ የህግ የበላይነት መሰል መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መሰል መቻል አለበት። ያ ካልሆነ ሰው ፍራስትሬት ያደርጋል። ሰው ፍራስትሬት ሲያደርግ ደግሞ የሚሄደው ወዳልተፈለጉ ድርጊቶች ነው። ይሄ በግልጽ የምናየው ነው። ከዚህ በፊትም የኖርንበት ነው፣ እያየ ነው። የዛሬ 9 ወርና 1 አመት ቀደም ያየ ነውም እና ያስተዋል ነውም ነገር ይህንን ከጀርባ ሆነው ሲያስተባብሩ የነበሩ አካላት መንግስት ውስጥም ይኖራል፣ ግለሰብ ውስጥም ይኖራል። እነኛን ተጠያቂ እንዲሆኑ ማስቻል የመንግስት ቀዳሚ የስራው ኃላፊነት ነው። ሌላው ህጋዊና ተመጣጣኝ የሆነ እርምጃ የሚባል ነገር አለ። ህጋዊና ተመጣጣኝ እርምጃ ሊወሰድ ይገባል። የመጀመሪያ የመንግስት የአንድ የትኛውም ሀገር መንግስት ግዴታ ሰላምና ጸጥታን ማስፈን ነው የመጀመሪያ ተቀዳሚ የመንግስት ተግባር። ያ ከሆነ ደግሞ ተቀዳሚ ተግባሩን ለማከናወን የሚወስደው እርምጃ ተመጣጣኝና ህጋዊ መሆን አለበት። ተመጣጣኝና ህጋዊን ብቻ ሳይሆን አንዱን የእናት ልጅ አንዱን የእንጀራ እናት ልጅ እያረገ የሚለያይ ከሆነ ግጭቶቹ እየሰፉ ከሰፈር ሰፈር እየተዛመቱ የሚሄዱ እንጂ የሚረግቡና የሚቀንሱ አይሆንም። ስለዚህ እነኚህ ሶስቱም ከመንግስት አካላት ይጠበቃል። ሌላው ከወጣቱ ነው። ወጣቱ ብዙ ቅሬታዎች ይኖሩበታል። ብዙ ያልተፈቱለት ለ27 ዓመት ሲንጓተቱ የመጡ ከሰፈር ሰፈር እየተለየ ከቦታ ቦታ እየተለየ ከብሔር ብሔር እየተለየ ወዘተርፈ ሲሰሩ የነበሩ አድላዊ አሰራሮች፣ የመግፋት ነገሮች በከተማ ውስጥ ይስተዋላል። እነኛን ሊፈታለት ይገባል። አዎ ይገባል። ግን በምን አግባብ ነው የሚፈታው ከተባለ ሰላማዊ በሆነ መንገድ። ዛሬ ትናንትና አይደለም፣ የተሻሉ ነገሮች አሉ።
ከተጎጂዎች በደረሰ መረጃ መሰረት 4 ሰዎች በጥይት ተመተዋል። ወጣት ጌትነት እንዲህ ይላል።
ወደ 5 ሰዓት አካባቢ ላይ መስቀለኛ ላይ ፈዋድ የሚባል ልጅ እግሩን ተመቷል። ገንደቆሬም አካባቢ አንድ ፋሲካ የሚባል ልጅ እግሩን ተመቷል።
የድል ጮራ ስራ አስኪያጅ አቶ ሙሄዲንም 4 ሰዎች ድንገተኛ ክፍል ሕክምና እየተደረገላቸው እንደሆነ ገልጸው የጉዳቱ መንስኤ ግን ጥይት መሆኑን እንዳላረጋገጡ ተናግረዋል።
አሬ የገቡት 4 ናቸው።
በጥይት የተመሰማወቸው ወይስ ሌላ ጉዳት ነው?
አሁን እንጃ ምን ነገር አለኝትም። አንደኛው አጥንት ስፔሻሊስትን እየጠበቁ ነው። አንደኛው እዛ ሰርጀሉ ይዞት እያየው ነው። ሌላኞቹ እንዲሁ እዛ ነርሶቹ ድረስ አርጓቸዋል።
ከመንግስት በኩል የኮሙኒኬሽን ቢሮ ኃላፊውና የፖሊስ ኮሚሽን ህዝብ ግንኙነት ለማግኘት ያደረግነው ጥረት አልተሳካልንም። ከሁለቱም በኩል ምላሽ ስናገኝ የምናስተናግድ መሆኑን እናስታውቃለን። ድሬዳዋ በኢህአዴግና ሶዴፓ ጥምረት የምትተዳደር ከተማ ነች። ከተማዋ እስከ 1990ዎቹ ድረስ የሀገሪቱ ሁለተኛ ትልቅ ከተማ የነበረች ሲሆን አሁን በማዕከላዊ ስታቲስቲክስ ዘገባ መሰረት ስድስተኛ ደረጃ ላይ ትገኛለች። በስራ አጥነት ከተማዋ ከቀዳሚዎቹ ተርታ የምትሰለፍ ስትሆን በልማትና መልካም አስተዳደር ላይ ፍትሃዊ ተጠቃሚ አይደለንም የሚል ቅሬታም በአንዳንድ ነዋሪዎቿ ይቀርብባታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬ
አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባ ገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባርን ለማሸማገል የተቋቋመው ኮሚቴ አምቦ ከተማ ላይ ዛሬ ባካሄደው የእርቅ ሥርዓት እንዲፈጸም ማድረጉን አባ ገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። የኦነግ ሰራዊት የመሳሪያቸውን አፈሙዝ ወደ መሬት ዘቅዝቀው ወደ ተዘጋጀላቸው ካምፕ በሰላም እንዲገቡና የመንግሥት ወታደሮችም ተኩስ አቁመው መንገድ ከፍተው በሰላም እንዲያስገቧቸው ውሳኔ ላይ ተደርሷል ያሉት አባገዳ በየነ ሰንበቶ አክለውም በኦሮሚያ ውስጥ የተጀመረው ሰላም በመላ ኢትዮጵያ እንዲሰፍን ከሌሎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ሆነው መሥራት እንደሚቀጥሉ አስታውቀዋል። ጽዮን ግርማ ተጨማሪ አላት።
በምዕራብ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች እያደረሱ ነው የተባለውን ጥቃት ለመቆጣጠር በመንግስት በኩል የተወሰደውን እርምጃ ተከትሎ የኦሮሚያ ክልል መንግስትና የኦሮሞ ነጻነት ግንባር ለማሸማገልና የሽምግልና ውሳኔውንም ለማስፈጸም ዛሬ በአምቦ ከተማ በዩኒቨርሲቲ ውስጥ የተሰባሰቡት አባላት ለአገር የሚጠቅም ውሳኔ አስተላልፈዋል ሲሉ ከኮሚቴው አንዱ አባገዳ በየነ ሰንበቶ ለአሜሪካ ድምጽ ተናግረዋል። በዚህ ውሳኔ መሰረት ለወራት አወዛጋቢ ሆኖ የቆየው የኦሮሞ ነጻነት ግንባር የታጠቀ ጦር በሀያ ቀን ውስጥ ተጠናቆ ወደ ተዘጋጀው ካምፕ እንዲገባ ተወስኗል ብለዋል።
ያ ጦሩ ደግሞ ከአባገዳዎች ጋር ከሀገር ሽማግሌዎች ጋር ተወያይተናል። ሁለቱም ጦር ተኢራራቅና ያ የኦነግ ጦር ወደ በሰላማዊ ወደ ሀገር እንዲገባ በተወሰነ ጊዜ ጦሩ ጥሪ ተደርጎለት የማይገባ ከሆነ እንግዲህ ሀገሪቷ ሰላም ያስፈልጋል። የህግ በላይነት አንድ ሀገር የህግ በላይነት ከሌለት ሀገር ልትሆን አትችልም። የህግ በላይነት ደግሞ ተከብሮ ህዝቡ በሰላማዊ ወጥቶ እንዲገባ ነው። እስከ 20 ቀን ሁሉም ተጣርተው እንዲመለስ ነው የሀገር ሽማግሌዎች የተወሰነለት ቦታ እና ከዛ በኋላ በሰላማዊ መንግስት በካርድ የሚመረጠው ነው እንጂ አንዱ ደግሞ ነገ ጦርነት ይፈጥርና የራሱ ስልጣን ይይዛል፣ ሌላው ጦርነት ይፈጥራል። ይሄ ጦርነት አያስፈልግም። በሀገሪቷ ህግና ህግ መሰረት መመራት አለበት ብለን ያው ይህን ወስነናል። አንድ መንግስት ነው እንጂ በአንድ ሀገር ላይ የምኖረው ሁለት መንግስት የለም።
በዚህ የእርቅ ስነ ስርዓት ላይ የኦሮሚያ ክልላዊ መንግስት ወካዮች፣ የኦነግ ከፍተኛ አመራሮች፣ አባገዳዎች፣ ሀደ ሲቄዎች፣ የአገር ሽማግሌዎች፣ የዩኒቨርሲቲ መምህራን፣ ወጣቶችና የፖለቲካ አመራሮች ተገኝተው እንደነበር የተናገሩት አባገዳ በየነ ሰንበቶ ኮርማ በሬ ታርዶ ተሸማጋዮቹ በባህሉ መሰረት ጉበቱን እንዲቃመሱ ከተደረገ በኋላ ውሳኔውን ተግባራዊ እንዲያደርጉ ቃለ መሐላ ፈጽመዋል ብለዋል።
ከዛ ውስጥ ከአንድ ወድ የወጣን ስለሆነ ሁለተኛ አንመላለስም፣ አገር ሰላም እናደርጋለን፣ በጥል አንሄድም፣ በሰላማዊ መንገድ አብረን እንሄዳለን ብለን ማለንበት ይህንን የሚያደርግ ሰው እስከ ሰባት ትውልድ ቤተሰቡ እንዲያልቅ ይሄ ደግሞ ይሆናል።
አባገዳ በየነ ሰንበቶ ሁለቱም ይህንን ውሳኔ ተግባራዊ እንደሚያደርጉ ሙሉ እምነት እንዳላቸው ገልጸው የመንግስት አካላትም ተኩስ አቁመው መንገዱን ነጻ በማድረግ የሰላም በር እንዲከፍቱ ውሳኔ ተላልፏል ብለዋል።
የመንግስት አካላት ተኩስ ወደ እነሱ እንዳይተኩሱ፣ እነኚህም ደግሞ እንዳይተኩሱ የመንግስት ጦር በተወሰነ ለሶስት ቀን መንገድ እንዲሰጠውና ጦሩን ክላሹ ወደ መሬት አዘግብቆ ልጆቻችን ወደ ቤተሰብና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል። ይመጣሉ። እኛ አባገዳዊ ደግሞ እናምንበታለን።
ህብረተሰቡም የዚህ ሰላም ተባባሪ በመሆን የኦነግ ታጣቂዎች ከያሉበት ወደ ተዘጋጀላቸው ካምፕ ውስጥ ሲገቡ በሰላም እንዲቀበላቸው ጥሪ ተላልፏል ብለዋል።
በየወረዳው አለ፣ በየክፍለ ከተማው አለ። በቅርቡ የየት ቦታ እንዳለ ያው የራሳቸው የኦነግ አባላት አሉ። እነሱ በየቦታው ያሉትን ተነጋግረንበታል። በቅርብ ወደሚገኘው ወረዳ ይገባል፣ ከዛ ወይም ከተማ። ከዛ በኋላ በዞን አንድ ላይ ይጠራቀምና ህዝቡ ወጥተው በሰላማዊ ህዝቡ እንዲቀበለው ነው። ስለዚህ እነኚህ ልጆች በሌብነት አይደለም ወይም ደግሞ ለሌላ እንትና ለነጻነቱ እስከሆነ ድረስ ህዝቡ ደግሞ መቀበልና ለዚህ ጦር ከመንግስት ጋር ጥሩ እንክብካቤ እንዲሆንለት ነው አባገዳ ይህንን የወሰደው። የኦነግ መሪውም ለአባገዳና ለኦሮሞ ህዝብ ነው የሰጠው። ይሄ ትልቅ ነገር ነው። የኦሮሞ ህዝብ ደግሞ አባገዳና የኦሮሞ ህዝብ ትልቅ ሸክም ነው እያለው ይህንን ለወደፊት ለመፈጸም እንግዲህ ከእግዚአብሔር ጋር አብረን እንሰራለን ማለት ነው ከመንግስት ጋር።
የኦነግ ሰራዊት ካምፕ ከገባም በኋላ አጠቃላይ ስልጠና ተሰጥቶት ሰራዊቱን መቀላቀል የሚፈልግ እንዲቀላቀል ውሳኔ ላይ መደረሱን፣ ከዛ ውጭ ያለው ደግሞ እንደየፍላጎታቸው ስልጠና እንደሚሰጣቸው ገልጸዋል። አባገዳ በየነ ሰንበቶ በኦሮሚያ ክልል የተጀመረው የእርቅ መንፈስ በመላ ሀገሪቱ እንዲሰፍን ጥረታችንን እንቀጥላለን ብለዋል።
የራሱን ቤት የማይጠርግ ሰው ጎረቤት ቤት ድና አጽዳ ማለት ትንሽ ይከብዳል። መጀመሪያ የራሳችን አጥርተን ሰላም አድርገን ምሳሌ ወስደን ሌላውንም እቅድ ይዘናል ለመሄድ። ሃይማኖት አባቶች ጋር አብረን ነው የምንሰራው። እኛ ሀገር ሽማግሌዎች ጋር አብረን ነው የምንሰራው። በየክልሉ ሄደን ይኸው የእኛ ምሳሌ ነው ብለን ምሳሌ ወስደን የምንሄድበት ነው። በኦሮሚያ ብቻ ሳይሆን በሁሉም ቦታ ሄደን ሰላም እንዲሆን ነው የምናሳልፈው።
የኦነግ የታጠቀ ሰራዊትን ትጥቅ ለማስፈታትና ወደ ካምፑ እንዲገባ ለማድረግ እንደዚሁም ደግሞ ሌሎች ስምምነቶች መፈጸማቸውን ለማረጋገጥ የተቋቋመው 71 አባላት ያለው የቴክኒክ ኮሚቴ አጠቃላይ ሰላም መስፈኑን እስከ መጨረሻው ይከታተላል ብለዋል።
ይህንኑ በተመለከተ ተጨማሪ ዘገባ ደርሶናል። ገልሞ ዳዊት ነው ተጨማሪውን ከናይሮቢ የላከልን።
ባለፈው ማክሰኞ ጥር 14 ነበር በበፊቱ አባገዳ በየነ ሰንበቶ የሚመራው የአባገዳዎች ቡድን በኦዲፒና በኦነግ መካከል ሰላም ለማውረድ በአዲስ መልክ ሽምግልና የጀመረው። በሽምግልናውም ወቅት የሁለቱ ድርጅቶች ተወካዮች የተፈጠረውን አለመግባባት በሰላማዊ መልክ ለመፍታት ተስማምተዋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል በአዲስ መልክ የተጀመረው ሽምግልና አባገዳዎችን፣ የኦዲፒና የኦነግ ተወካዮችን እንዲሁም ምሁራንን ያካተተ በመሆኑ ውጤት እንደሚያመጣ ነው የገለጹት። በኦሮሞ ዲሞክራቲክ ፓርቲ በኩል የፓርቲው ህዝብ ግንኙነት ኃላፊ አቶ ታየ ደንዳ ሰላም መውረዱ ለአካባቢው አስፈላጊ መሆኑን ተናግረዋል።
ሞቱማኒ ያው አኩምዱዋኒ ይብሳ ዱረቲ ናኖ ኬኛ ነገኛ ከብርባችዙ ሂናማና
ከበፊትም ስንገልጽ እንደነበረው መንግስት በአካባቢያችን ሰላም ለማስፈን ይጥራል። ይህም እንዲሳካ ይሰራል። ፉክክርም ተቃውሞም ቢኖር በዲሞክራሲያዊ መንገድ ይደረግ የሚል አቋም ነው ያለን። የተባለውም ነገር ይኸው ነው። ስለዚህ ሁሉም ሰው ሕግን አክብሮ መንቀሳቀሱ አስፈላጊ ነው። መንግሥትም ይፈልግ የነበረው ይህንኑ ነው።
አቶ ታዬ በሁለቱ ፓርቲዎች መካከል የተፈጠረው አለመግባባት እንዲፈታ ከሁለቱም ጎራ ግልጽነትና ታማኝነት መኖር እንዳለበት ተናግረዋል። ባለፈው ማክሰኞ በአዲስ አበባ የኦሮሞ ባህል አዳራሽ በተደረገው ሽምግልና ላይ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ እንዲሁም የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት ኃላፊ አቶ አለሙስሜ መገኘታቸው የሚታወስ ነው። በሽምግልናውም ወቅት የኦነግ ሊቀመንበር አቶ ዳውድ ኢብሳ ከዚህ በኋላ የኦሮሞ ነጻነት ግንባር ሰራዊት ጉዳይ ለአባገዳዎችና ለኦሮሞ ህዝብ አደራ መስጠቱን ገልጸው ነበር። ስለዚህ ውሳኔ የኦነግ የፖለቲካና የአደረጃጀት ዘርፍ ኃላፊ አቶ ለሚ ቤኛን ጠይቄያቸው ነበር።
ከዚህ በኋላ የኦሮሞ ነጻነት ሰራዊት ኃላፊነቱም ሆነ ጠርነቱ ለኦሮሞ ህዝብና ለአባገዳ ነው ማለት ከዚያ ቤትም እንደምታወቀው ባለፈው 45 ዓመታት የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ጥቅምና መፍት ነው ሲዋጋ የነበረው። ይህም እያንዳንዱን የኦሮሞን ጥቅም ለማስጠበቅ የወጣ የኦሮሞ ልጆች በመሆናቸው ኦነግ እንደ ግል ንብረቱ ብቻ አይም የኦሮሞ ነጻነት ግንባር ሰራዊት የህዝብ ሰራዊት ነው። እንደምታወቀው አባገዳዎች ደግሞ ተአማኒነት ያላቸው እና በህዝብ የተመረጡ ህጋዊና ሞራላዊ የህዝብ ውክልና ያላቸው በመሆናቸው የኦሮሞ ነጻነት ሰራዊትን ኃላፊነት ከኦሮሞ ህዝብ ጋር በማጋራት ከዚህ በኋላ ያለውን ወደ ሰላም የማምጣትና እያንዳንዱም የኦሮሞ ነጻነት ግንባር ሰራዊትን እድል ለመወሰንና የሚያጋጥሙ ችግሮችም ላይም ለመስራት ኃላፊነት እንዲወዱ ነው።
በባለፈው ማክሰኞ ስብሰባም አባገዳዎች የሽምግልናውን ሂደት የሚከታተልና የሚያስፈጽም 71 አባላት ያሉትን ኮሚቴ ማዋቀራቸውም ታውቋል። በኮሚቴውም አባገዳዎች፣ ምሁራን፣ የአገር ሽማግሌዎችና የየፓርቲዎቹ ተወካዮች ተሰይመዋል። የተቋቋመ ኮሚቴም የሽምግልናውን ሂደት እስከ ፍጻሜ የሚከታተል መሆኑም ታውቋል። ዛሬም ኮሚቴው በደቡብ ምዕራብ ሸዋ አምቦ ከተማ ባዘጋጀው መድረክ ላይ በኦነግና በመንግስት መካከል ጦርነት መቆሙን አውጇል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ካለፈው ታህሳስ ጀምሮ በከፋ ዞን ዴቻ ወረዳ 37 ሰዎች በታጣቂዎች መገደላቸውንና ቁጥሩ ከ20,000 በላይ የሆነ ሰው መፈናቀሉን የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስታውቋል። ለዜጎቹ መንግሥት ተገቢውን ጥበቃ አላደረገም ሲል ፓርቲው ከሷል። ለተፈናቀሉትም ተገቢው ሰብአዊ እርዳታ በወቅቱ አልደረሰም ብሏል። የዞኑን አስተዳዳሪ ለማነጋገር ያደረገው ጥረት አለመሳካቱን ገልጾ መለስካቸው አማሃ ተከታዩን ዘግቧል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ዛሬ ከቀትር በኋላ በዋና ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በከፋ ዞን ዴቻ ወረዳ ካለፈው ታህሳስ ወር መጀመሪያ አንስቶ ዜጎች በትክክል በማይታወቁ የታጠቁ ኃይሎች እየተገደሉና እየተፈናቀሉ መሆናቸውን ይናገራል። ፓርቲው በጋዜጣዊ መግለጫው ላይ ያሰራጨው ጽሑፍ እንደሚያትተው ከሆነ በኢትዮጵያ ከቀዳማዊ ኃይለሥላሴ ዘመነ መንግሥት ጀምሮ በሰው ሠራሽና በተፈጥሮ በሚደርሱ ችግሮች ሳቢያ በመንግሥታቱ መርሃ ግብር አማካይነት ዜጎችን ከአንዱ የሀገሪቱ ክፍል ወደ ሌላና በተፈጥሮ ሀብቱ ወደ ተሻለ አካባቢ ሲያሰፍሩ እንደቆዩ ያስታውሳል። በዚሁ አይነት መንግሥታዊ መርሃ ግብርም ከከምባታና ጠምባሮ ዞን በከፋ ዞን ዴቻ ወረዳ ሰፍረው የነበሩ ዜጎች ከመስከረም ወር 2011 ዓ.ም ጀምሮ ከአካባቢያችን ለቃችሁ ውጡ የሚል ዛቻ ይደርስባቸው እንደነበረም የጽሑፍ መግለጫው ይናገራል። ከአንድ ወር በፊት እየተፈጸመ ነው የሚለው ግን በእጅጉ ይለያል። ጽሑፉን በንባብ ያሰሙት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው።
ከታህሳስ ወር 2011 ዓ.ም ጀምሮ መንግሥት በጫካ የሚኖሩ ዘላኖች ናቸው የሚላቸው ሕገወጥ ኃይሎች መሬታችን ለቃችሁ ውጡ በማለት በሰፋሪው ላይ ባካሄዱት የጥቃት ዘመቻ ሕፃናትና እናቶችን ጨምሮ 37 ንጹሕ ዜጎች መገደላቸውን እና ከ20,000 በላይ ሰፋሪዎች መፈናቀላቸውን ከአካባቢው ከደረሰ መረጃ ማወቅ ችለናል። ይህ ሲሆን መንግሥት ለዚህ ከሰላማዊ ኑሯቸው አፈናቅሎ የተሻለ ኑሮ ትኖራላችሁ በማለት ላሰፈራቸው ዜጎች ሌላው ብቀር ደህንነታቸውን እንኳን ማረጋገጥ ያለመቻሉ በእጅጉ የሚያሳዝን ነው።
መግለጫው አክሎ እንደሚለው ከሰፈሩበት ተፈናቅሎ በአሁኑ ወቅት የከምባታና ጠምባሮ ዞን ዋና ከተማ በሆነችው ዱራሜ የሚገኙ ዜጎች በ48 ሰዓት ውስጥ ሊያገኙ ይገባቸው የነበረውን አስቸኳይ ሰብአዊ እርዳታ አላገኙም። ፓርቲው ይህ በእጅጉ እንዳሳዘነውም ይናገራል።
የኢህአዴግ መንግሥት ይህን መሠረታዊ ኃላፊነት ሳይወጣ ቀርቶ ተፈናቃዩን ወገኖች ገና ሲጀመር መሬት ጠቦ መተዳደሪያ አጣችሁ በማለት ወደ አስነሳቸው የቀድሞ ቀያቸው ተመለሱ በማለት እየወሰደ ያለው እርምጃም ኃላፊነት የጎደለ እንደመሆኑ በአጽንኦት እናወግዛለን። መንግሥት ይህን በተፈናቃይ የከምባታና ጠምባሮ ወገኖቻችን ላይ የደረሰውን የወንጀል እርምጃ ተከታትሎ ወንጀለኞቹ ላይ ሕጋዊ እርምጃ እንዲወስድ፣ ለተፈናቃዮቹም የአስቸኳይ ጊዜ እርዳታ እንዲሰጥ፣ መልሶ እንዲያቋቁማቸውና ለደረሰባቸው ጉዳት ካሳ እንዲከፍል በጥብቅ እንጠይቃለን።
ጉዳቱ መድረስ ከጀመረ አጭር ጊዜ ነው የሚባል እንዳልሆነ ጋዜጠኞች አስታውሰው ዛሬ ያለው የጉዳት መጠን በትክክል ምን ያህል ወይንም ምን እንደሚመስል ጠይቀዋል። ፓርቲውስ በዚህ ረገድ የመንግሥት አካላትን ለማናገር ምን ያህል ጥረት አድርጓል ሲሉም ጥያቄያቸውን አጠናክረዋል። ፕሮፌሰር በየነ ጴጥሮስ በተጎጂዎች የጉዳት አይነትና መጠን እንዲሁም የተጎጂዎችን ቁጥር ወቅታዊነት በተመለከተ በአካባቢው የፓርቲያቸው መዋቅር የተጣራ መሆኑን አረጋግጠዋል። ፓርቲያቸው ይህን አደጋ በተመለከተ በተለይም ባይሆን በአጠቃላይ ሳንጃብብ የቆየውን ችግር በማስመልከት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውን አስታውሰዋል።
ይህንን ጉዳይ እኔ ከክቡር ጠቅላይ ሚኒስትሩ ጋር አንስቻለሁ። ይሄ ሰፋሪ የሚባለው በተለይ የተሻለ ኑሮ ትኖራለህ ተብሎ በራሱ በደህንነቱ በሰላም ከሚኖርበት ሁሉ መንግስት ነው የወሰዳቸው። በብዙ ፕሮፓጋንዳ ቤት ተሰርቶላችሁ ትጠብቃላችሁ፣ ቤት ቁልፍ ነው የሚሰጣችሁ፣ የዘመናዊ ግብርና አለ ምን አለ ሁሉ ብሎ በስንት ፕሮፓጋንዳ ነው እነዚህ ሰዎች እኮ የሚሄዱት። እዛ ሲደርሱ ግን ያለው ሁኔታ ዝም ብሎ እንደ አውሬ ጫካ ውስጥ ነው የሚበትኗቸው። ማይረባ ምንም የረባ መጠለያ የላቸው። ይሄ ሰፈራ የሄደው ህዝብ መንግስት የፈጠረው ችግር ነው። ይሄ መንግስት ሆነ ያለው ለጥቃት ደግሞ የተጋለጠ ስለሆነ ክቡር ጠቅላይ ሚኒስትር ልዩ ትኩረት ተሰጥቶ ጥበቃ ሊደረግላቸው ይገባል። አሁን የምናየው ሰፈሩ የተባሉ ነው አሁን ጥቃት እየተጀመረ ያለው የምል ባጭሩም አንስቻለሁ ከክቡር ጠቅላይ ሚኒስትሩን ጋር። አይ ይህንን መመሪያ ሰጥቼ እንደው በልዩ ትኩረት እንድታይ እናደርጋለን የምል ቃል ተገብቶልኛል። በነገራችን ላይ ከዚያም በኋላ ነው ይሄ የሚሆነው፣ እነዚህ መፈናቀሎች የሚሆኑት። ስለዚህ የግድ መናገር እንዳለብን ነው የተሰማን። በዚህ ነገር ላይ እኛ ለረከርድ ላይ ማስቀመጥ አለብን፣ ልዩ ጥበቃ ሊያደርግ ይገባል።
ፓርቲው በጽሑፍ መግለጫው መጨረሻ መንግስት በሁሉም አካባቢዎች በሰፈሩ ዜጎች ሕይወት ላይ አደጋ እያንዣበበ መሆኑን ተገንዝቦ ገለልተኛና አስተማማኝ የጥበቃ ኃይል በአስቸኳይ እንዲመድብ በአጽንኦት እናሳስባለን ብለዋል። ቪኦኤ በከፋ ዞን ዴቻ ወረዳ የተከሰተውን ችግር አስመልክቶ ማብራሪያ ለማግኘት ለዞኑ አስተዳዳሪ በእጅ ስልካቸው ያደረገው ጥሪ ምላሽ ስላላገኘ ጥረቱ አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀጣዩና የመጨረሻው የመጽሔት ዘገባ እዚያውን ቆያለን አድማጮች። በከምባታ ጣምባሮ አርሶ አደሮች ላይ የደረሰውን ጥቃት ተከትሎ መንግሥት አሳይቷል የተባለውን ቸልተኝነት በመቃወምና ሐዘናቸውን በመግለጽ የዞኑ ሕዝብ አደባባይ ወጥቷል። ከሕዝቡና ከተለያዩ አካላት ለተጎጂዎች የአስር ሚሊዮን ብር ድጋፍ መደረጉን የድጋፍ ሰልፉ አስተባባሪ ለአሜሪካ ድምፅ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ተከታዩ ልኮልናል።
ከ15 ዓመታት በፊት በግብርና ፕሮግራም ከከምባታ ጣምባሮ ዞን ወደ ከፋ ዞን ዴቻ ወረዳ የሄዱ አርሶ አደሮች በማንነታችን ጥቃት ደርሶብናል ማለታቸውን መዘገባችን ይታወቃል። ጥቃቱ የደረሰባቸው ዜጎች በቂ ድጋፍ አልተደረገልንም፣ በየሜዳ ወድቀናል ማለታቸውን ሀሳባቸውን ዋቢ አድርገን መጥቀሳችን ይታወሳል። አሁንም ተፈናቃዮች በችግር ላይ መውደቃቸውን ይናገራሉ። አርሶ አደር ማርቆስ ጫኪሶ
2.1 ሄክታር መሬት ተሰጥቶኝ ነበር። ቡና አልሚቻለሁ፣ አቮካዶ፣ ማንጎ ያን ሁሉ ትቼ ነው የወጣሁት። ከእኔና ከባለቤቴ ጋር 10 ቤተሰብ ነን። ልጆች 8 ልጆች አሉ። ቤተሰቦችን ለማስጣል ስል ነው ያንን ንብረት እየወጣሁት። ክልሉ መንግስት የእህል እርዳታ እየሰጠ ነው ተብሏል፣ በበቂ አልደረሰንም።
ዛሬ ግን ለወገን ድራሽ ወገን ነው እንዲሉ የከምባታ ጠምባሮ ዞን ህዝብ ጥቃቱን ተከትሎ መንግስት ያሳየውን ቸልተኝነት በመቃወምና ሀዘናቸውን በመግለጽ አደባባይ ወጥተዋል። የሰልፉ አስተባባሪ ውባዮ በቀለም
ዛሬ የህዝቡ መገኘት ዋና አላማው ከዛ የተፈናቀሉ ዜጎች አሉ፣ ለነዛ ዜጎች ዋናው ነገር ድጋፍ ለማሰባሰብና መልሶ የማቋቋም ስራ ለመስራት እንዲሁም ደግሞ የሀዘን መግለጫም ጭምር ነው።
አደባባይ ከወጡት ውስጥ አንዱ የሆኑት አቶ ጌታሁን ሄረሞ በበኩላቸው ሁለት አላማ ይዘው መውጣታቸውን ተናግሯል።
የመጀመሪያው የህዝባችን መገደል በአጠቃቅ መዛ መጨፍጨፍ፣ መፈናቀል እጅግ አሳዝኖናል። ደመን ልክ የለቅሶ ስነ ስርዓት ነው የምመስለው። ህዝቡ በሙሉ እያለቀሰ ልክ እንደ ለቅሶ እንደ አንድ ለቅሶ ስርዓት ማሳየት ተስቷት ይችላለን። ሁለተኛው ደግሞ መንግስት ቸልተኝነትን በማስተማቱም ይህም እንደ አንድ ሁለተኛው ድርብ ሀዘናችን ነው።
ከዚህ በተጨማሪም የክልሉም ሆነ የፌዴራል መንግስት ጥቃቱን ችላ ማለቱ በተደጋጋሚ ሲነሳ ቆየ ሲሆን መንግስት ጉዳዩን ትኩረት እንዲሰጥም ተጠይቋል።
ዋናው ጉዳይ የነበረው እነዚህ ዜጎች መፈናቀሉም እንዲሁም ደግሞ እዛ ባሉበትም ንብረት የማፍራትም ንብረት የመጠቀምን መብታቸው ሊጠበቅ ይገባል፣ እንዲሁም ደግሞ የአካል ደህንነታቸውም ሊጠበቅ ይገባል የሚል ሀሳብ የነበረው
መንግስት የህዝብ ደህንነት ማስጠበቅ አለበት ያሉት አቶ ጌታሁን ደግሞ መንግስት ትኩረት አለመስጠቱ ህዝቡ ለተጨማሪ ጉዳትና ችግር እንዲጋለጥ ማድረጉን ተናግረዋል።
ይሄ ግድያ የተለመደ ነው፣ ነባር ነው ጥቃቱ የሚል የሰነፍ ምክንያት ስንሰማ አለን። ነባር ጥቃት አለ ማለት ነባር ስንፍና አለ ማለት ነባር የሆነ ህዝብን የአለመጠበቅ ለህዝብ ደህንነት የአለመቆም አዝማሚያ አለ ማለት። ይሄ ለእኔ ራስን እንደ መክሰስ ነው የምቆጥረው። ሰው ሲገደል ድሮም ይገደል ነበር ማለት በጣም የሚያሳዝ ማዘን ከአንድ አመራር አይን የማይጠበቅ ንግግር ነው። ሌላ ደግሞ በጣም የገረመኝ የተፈናቃዮችን ቁጥር ቀንሶ መናገር፣ እንዴት በህዝብ ጥቃት እንደዚህ አይነት ፖለቲካል የሆነ ድራማ ይሰራል? እና ይሄ ነው አንዱም ቅር ያለ። ክልሉ ደግሞ ጸጥ ካለ ለምንድን ነው ፌዴራል ጣልቃ ማይገባ?
ዛሬ ህዝቡ ባሳየው ወገናዊነት ከየዞኑ ወረዳዎች፣ ከአጎራባች ዞኖች እና ከተለያዩ አካላት ለተገጆች 10 ሚሊዮን ብር የሚገመት ሀብት ድጋፍ መደረጉን የሰልፉ አስተባባሪ ለቪኦኤ ገልጸዋል። የክልሉ መንግስት ይቅርታ በመጠየቅ የተፈናቀሉ ዜጎችን መልሶ እንደሚያቋቁም መግለጹን የተናገሩት ወይዘሮ ዋየው 1 ሚሊዮን ብር ድጋፍ እንደሚያደርግም ቃል ገብቷል ብለዋል። በውጭም ሆነ በሀገር ውስጥ የሚገኙ የአካባቢ ተወላጆች እንዲሁም የዞኑ ህብረተሰብም ድጋፍ አድርገዋል።
አብነትም የሀላባ ዞን ወደ 700,000 በአይነትም ያሰባሰባቸው ድጋፎች እንዳሉ፣ እንዲሁም ደግሞ የሀዲያ ዞን አስተዳደር እና ህዝብ ወደ 400,000 እንዲሁም ደግሞ በዞን ደረጃ ያሉ ሁሉም ህዝብ ድጋፉን ያደረገበት እና ኦልሬዲ በዛሬው ዕለት በተደረገው ንቅናቄ ወደ 10 ሚሊዮን ጠጋ ሀብት የተሰበሰበበት ሁኔታ ነው የነበረው።
ህዝቡ ያደረገልን ወገናዊነትና ድጋፍ የመኖር ተስፋችን ከእንደገና አለምልሟል ነው ያሉት ተጎጂ አርሶ አደሮች።
እንሞታለን እያል አስበን ነበር። ከአሁን ሰዓት ጀምሮ ህይወታችን እንደለመለመ ነው ያየሁት። ስጦታ አበርክተዋል። ይሄ እንግዲህ መቼም እንደ አንድ ተፈናቃይ ለእኔም ደርሶ ጊዜያዊ መቆያ ይሆንልኛል የሚል ተስፋ አሰንቆኛል።
የከምባታ ጠምባሮ ዞን አስተዳዳሪ ዶክተር ታክሌ ነጫ ከዚህ በፊት የተፈናቀሉት 21,000 የተገደሉት ደግሞ 30 እንዲሆኑ መናገራቸውን እኛም ይህንኑ መዘገባችን ጠቅሸላቸው፣ አሁን የተጣራ መረጃ የሚያሳየው ከከምባታ ጠምባሮ ተወላጆች ብቻ 30,011 ዜጎች መፈናቀላቸውና 32 ሲቪሎች መገደላቸውን ነግሮኛል። የተቀሩት 5 ሰዎች ደግሞ የፖሊስ አባልና የአካባቢው ነዋሪዎች መሆናቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን ከምሽቱ 3:42 ነው አዲስ አበባ ላይ። ፕሮዲውሰሩ ንጉሡ ታምሬ ነው። የቴክኒሻኑ ቻንግ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
አሁን የሰዓቱን ዋና ዋና ዜና ሰሎሞን ያሰማናል።
የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በ20 ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ ላይ ባካሄደው የእርቅ ሥነ ሥርዓት በኦሮሞ ባህል መሠረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። አባገዳ በየነ በኦሮሚያ የተጀመረው ሰላም በመላው ኢትዮጵያ እንዲሰፍን ከሌሎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ሆነን ሥራችንን እንቀጥላለን ብለዋል። በአፍጋኒስታን ለ17 ዓመታት የዘለቀውን ጦርነት በፖለቲካ ድርድር ለማብቃት በዩናይትድ ስቴትስና በታሊባን መካከል ካታር ላይ የሚካሄደው የሰላም ንግግር መቀጠል ትልቅ ተስፋ አሳድሯል። ንግግሩ ባሳለፍነው ሰኞ ሲጀመር የዩናይትድ ስቴትሱ ልዑካን ቡድን የመሩት የዋሽንግተኑ ልዩ ተወካይ ዛልሜ ሃሊዛድ ናቸው። የፓኪስታንና ካታር ልዑካንም በመክፈቻው ተገኝተዋል። የሰላም ንግግሩ ዛሬ ለ4ኛ ቀን የቀጠለ ሲሆን ወገኖችን ብዙ ባለያዩ 2 ጉዳዮች ላይ እድገት መታየቱን በጣም ቅርበት ያላቸው ምንጮች ለአሜሪካ ድምፅ ተናግረዋል። ዜናው አበቃ።
አመሰግናለሁ ሶሎሞን ለአርዕስተ ዜናው። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። በሙስና ተጠርጥረው ትናንት የታሰሩት የኢትዮጵያ የቀድሞ የኮሚኒኬሽንስ ሚኒስትር አቶ በረከት ስምኦን መታሰር ዜና አሁንም እያነጋገረ ነው። ከዚህ ቀደም በትዊተር ባስተላለፏቸው መልእክቶች አቶ በረከት ለፍርድ መቅረብ አለባቸው የሚል አስተያየት የሰነዘሩት የአውሮፓ ፓርላማ አባሏ አና ጎምሽ የቀድሞው የኢህአዴግ ባለሥልጣን መታሰር ዜና እንደተሰማ እርምጃውን አወድሰዋል። ጎመሽ በኢትዮጵያ የፖለቲካ ዲሞክራሲና የሰብአዊ መብቶች አያያዝ ላይ ጠንከር ያሉ ትችቶችን ሲያቀርቡ የቆዩ ሰው ናቸው። የትናንት ትዊታቸውን መነሻ በማድረግ አሉላ ከበደ በስልክ አግኝቶ አነጋግሯቸዋል። ተከታዩን ዘገባ አጠናቅሯል።
ለሥራ ጉዳይ ወደ ደቡብ አሜሪካ በመጓዝ ላይ ሳሉ ለአጭር ጊዜ ከቆዩባት የደቡብ ምስራቅ ዩናይትድ ስቴትስዋ የፍሎሪዳ ክፍለ ግዛት የማያሚ አውሮፕላን ጣቢያ በስልክ ያገኘኋቸው ሚስ ጎሜሽ በመጨረሻው በኢትዮጵያ ብዙዎች በእፎይታ የመተንፈስ ዕድል ሊያገኙ ነው ሲሉ ነው ጠንከር ባለ ትችታቸው በቀድሞ የጀርመኑ የፕሮፓጋንዳ ሚኒስትር ጆሴፍ ጎብልስ የመሰሏቸው። የከፋ በደል የፈጸሙ ናቸው ብዬ ስለማምን በመታሰራቸው እፎይታ ነው የተሰማኝ ይላሉ ሚስ ጎሜሽ።
እፎይታ ተሰምቶኛል። እኚህ ሰው በኢትዮጵያ በተፈጸመው የመብት ረገጣ እጅግ የከፋ የመብት ጥሰትና የተዛባ መረጃ በማሰራጨት ሚና ነበራቸው ብዬ ስለማምን በኃላፊነት በመጠየቃቸው ትልቅ እፎይታ ነው የተሰማኝ።
የተከሰሱበትን ጭብጥ ሙሉ በሙሉ ባላውቅም እርግጥ በሙስና ተጠርጥረው መያዛቸውን ሰምቻለሁ። በኢትዮጵያ ሕዝብ ላይ በደረሰው በደል በበኩላቸው በፈጸሙት ወንጀል ተጠያቂ ሆናሉ ብዬ ተስፋ አድርጋለሁ የሚሉት ሚስ ጎሜሽ በጊዜው ዋነኞቹ የተቃዋሚ ቡድኖች ቅንጅትና ኅብረት በተሳተፉበትና የኢትዮጵያ ሕዝብ ከዚያ ቀደም ታይቶ በማያውቅ ደረጃ ወጥቶ ድምፁን በሰጠበት፣ ዘግይቶ ግን ሁኔታዎች ወደ ከፋ አዝማሚያ ባመሩበትና መንግስት ራሱ ማመነው ጭምር ብዙዎች በተገደሉበት በዚያ የመጨረሻው ባላማረ የቀደመ ብሔራዊ ምርጫ ወቅት የታዘቡትን ዋቢ አድርገው ከአቶ በረከት ጋር በቀጥታ የተገናኙባቸውን ጊዜያት ያነሳሉ።
In particular, in 2005, when I dealt directly with him, when I was took over by the.
በተለይ በ2005 የአውሮፓ ህብረትን በመወከል በኢትዮጵያ የተካሄደው ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የሥራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ።
I particularly recall that 8th of June 2005 massacre in the center of
በተለይ ሰኔ 8 2005 ዓመተ ምህረት መሃል አዲስ አበባ ከተማ መርካቶ አካባቢ የተፈጸመውን ፍጅት አስታውሳለሁ። ምናልባት አሁን የተያዙት እንደሰማሁት በሙስና ተጠርጥረው ሊሆን ይችላል። ነገር ግን በኢትዮጵያ ህዝብ ላይ ባደረሱት ይጠየቃሉ፣ ፍርድ ያገኛሉ ብዬ ተስፋ አደርጋለሁ።
ሚስ ጎሜሽ 2005 ዓመተ ምህረት ሲሉ በአውሮፓውያኑ የቀን ቆጠራ ስሌት የሚጠቅሱት በኢትዮጵያ ዘመን አቆጣጠር በ1997 የተካሄደውን የኢትዮጵያ ብሔራዊ ምርጫ ነው። በኢትዮጵያ በመጣው እጅግ አስደናቂ ባሉት ለውጥ ከሀገራቸው ውጪ እንቅስቃሴ የነበሩ ተቃዋሚዎች ወደ አገር እንዲገቡ መደረጋቸው፣ የሚያምኑትን በግልጽ መናገር በመቻላቸው አንዳች እፎይታ ተሰምቶኛል፣ ታላቅ ተስፋም አድሮብኛል የሚሉት የአውሮፓ ፓርላማ አባሏ እውነተኛ ምርጫ በኢትዮጵያ ይካሄዳል፣ ተቃዋሚዎችን በነጻነት የምርጫ ዘመቻቸውን ማካሄድ ይችላሉ ብዬ አምናለሁ ይላሉ መጪውን የአገሪቱን ዕጣ አስመልክተው በሰጡት አስተያየት።
I hope there will be elections that all the world will recognize as a genuine election. Will be elections that all the world will recognize as a genuine.
ዓለም አቀፍ መመዘኛዎችን ያሟላ ዓለም በሙሉ የሚቀበለው የኢትዮጵያ ሕዝብ በ2005 ዓመተ ምህረት ለዲሞክራሲና ለትክክለኛ ምርጫ ዝግጁ መሆኑን ያሳየውን የመሰለ ምርጫ ይካሄዳል ብዬ ተስፋ አደርጋለሁ።
የአውሮፓ ፓርላማ አባሏ ሚስ አና ጎሜሽ አክለውም በአቶ በረከት ላይ እንደተወሰደው ያለውን የመሰለ ተጠያቂዎችን ከሕግ ፊት ማቅረብ የዚህ ሂደት አካል መሆኑም አስደስቶኛል ሲሉ እርምጃውን አወድሰዋል።
አመሰግናለሁ አሉላ ለዘገባው። ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ።
የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያን ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የገባ የልዑካን ቡድን ጥናት እያካሄደ ነው። የልዑካን ቡድኑ ካለፈው ጥር 13 2010 ጀምሮ በስፍራው ጥናት ሲያካሂድ ቆይቶ ዛሬ ወደ አዲስ አበባ ተመልሷል። መስፍን አራጌ ከደሴ ተጨማሪ አለው።
በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን ባድናቆት አፍያ ሲያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥቶ ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመሰክራል። ለዚህም ይመስላል ከሃይማኖት አባቶች እስከ ፖለቲካ አመራሩ ከምዕመኑ እስከ ጦማሪው ይድረሱልን ጥያቄዎችን ሲያስተጋቡ የቆዩት። ጥገናውን ጨምሮ ሌሎች ተያዥነት ያላቸውን ተግባራት ለማከናወን ከ300 ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳዩ ያሳሰባቸው ባለድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌደራሉ ቅርስ ጥናትና ጥበቃ፣ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 70 ሚሊዮን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው። ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዝዳንት ኢማኑኤል ሁዋን ሚሼል ፍሬድሪክ ማክሮን እና ከሀገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን የቅርስ ስፍራ ለመጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ። ይህንኑ ተከትሎ ነበር 6 ልኡካን የያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሬዋ ላሊበላ ከተማ የዘለቀው። የልኡካን ቡድኑ ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኛ ባተ የሚናገሩት።
ፈረንሳዮች ጋር የሚመጣውን ነገር ማየት አስፈላጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን፣ ለፕሬዚዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም፣ የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዚዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ እንዲሁም በቅርስና ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉ ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው። ማለት ይሄንን ካነበቡ በኋላ ላሊበላ ላይ መሄድ እንዳስፈልጋቸው የልኡካን ቡድን መጡ ከፈረንሳይ። ስለዚህ ሰኞ ዕለት ሄዱ። ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል።
ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥናቶች እና በተጨባጭ መሬት ላይ ያለውን የቅርሱን ሁኔታ ሚዛን ካስገቡ በኋላ
ይሄንን ካዩ በኋላ እንግዲህ ለፕሬዚዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው። ከዛ በኋላ በመንግስት ደረጃ የሚወያዩትን ተወያይተው ይሄን እናደርጋል እንችላለን የሚሉን ነው እኛ የምንጠብቀው። እንግዲህ ጠግኑትም በገንዘብ የሚደግፉ ምናምን አናውቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነው ዶክመንት ሰጥተናቸዋል። በላሊበላ ሂደዋል። እንግዲህ ሲመለሱ ምንድን ነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል ማለት ነው።
ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ካንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መስገቡ ናቸው።
ጥናቱ ጥሩ ነው፣ ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፉ አንፈልግም። አሁን ባለው በምናየው ችግር
ፍልፍል አብያተ ክርስቲያናቱ በእድሜ ርዝመት ባልተጠና የጥገና ስራዎችና በሌሎች ምክንያቶች አደጋ ላይ ወድቀዋል። የስልጣኔያችን አሻራ፣ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ የደብሩ አስተዳዳሪም ሆኑ የህዝብና የዓለም አቀፍ ግንኙነት ዳይሬክተሩ።
በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ አማኑኤልና ቤተ አባ ሊባኖስ የሚባሉት እነዚህ የስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ፣ በመቆርቆር፣ በመዶሻ፣ በመደብደብ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆኗል ነው።
ይሄ ዳሱ መነሳት አለበት። ምክንያቱም የንፋስ መጠኑ በጨመረ ቁጥር የዛሬ 11 ዓመት የተሰራውበት ንፋስ መጠን እና አሁን ነገሮች እየተቀያየሩ ነው። ስለዚህ ድንገት የሆነ ነገር የመፍረስ አደጋ ቢያጋጥመው የሚል ስጋቶች ይቀር
ለህንፃ ቤተ ክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተ ክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የስነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ ለሰባት ዓመታት ታስቦ የተሰራው ዳስ ዛሬ 11 ዓመታትን አልፏል። የጊዜው መርዘም የህንፃዎቹን ህመም ያባብሳል ነው የተባለው።
ሲሰራ ለሰባት አመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር አመት በላይ ሆነ። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተፈቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቱ የትንም ሾቹ እንኳን ቢሆንም። ስለዚህ ይህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ የድንጋይ ብቻ ስለሆነ አይችለውም ከብረቱ ክብደት የተነሳ።
የሃይማኖት አባቶችም ሆነ የምሁራኑ ስጋት የምእመኑም ሆነ የኢትዮጵያዊ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህሪ የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል። እንደ ዳይሬክተሩ
የላሊበላ ህንፃ አሰራር ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያ ድንጋይ መሰራት ከአለት የተፈለፈለ ነው። ሁለተኛውና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ ነከሌ ጋር ይመሳሰላል ብለህም ትሰራዋለህ። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው፣ ግን ደግሞ ለባለሙያዎች ትንሽ ሩም መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም፣ ወጣቶችም፣ ምሁራንም፣ የአካባቢ ማህበረሰብ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትዕግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ16 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ ትናንት ባወጣውና ዛሬም እየሰራ ባለው የምንዛሪ ዝርዝር መሰረት nbe.gov.et ላይ 18 ምንዛሪዎችን የያዘ ዝርዝር ሰፍሯል። አንድ በርሜል ድፍድፍ ዘይት 61 ዶላር ከ41 ሳንቲም ነው። በብሬንት ዋጋ በኒውዮርክ ዓለም አቀፍ ገበያ ላይ 52 ዶላር ከ62 ሳንቲም ነው። ነገ ጥር 16 የአዲስ አበባ ሙቀት ከፍተኛው 27 ዝቅተኛው 10 ዲግሪ ሴልሽየስ ይሆናል። ከፊል ደመናማ እንደምትሆን ተገልጿል። አዲስ አበባ የኢትዮጵያ ሜቴሮሎጂ ኤጀንሲ ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ከ23 የተለያዩ የኢትዮጵያ ግዛቶች የተሰበሰበ መረጃ ሰፍሯል። ተከታተሉት። ዊንስተን ቸርችል ከሞቱ 46 ዓመታቸው ሞላ ዛሬ። በቆርቆሮ የታሸገ ቢራ ለመጀመሪያ ጊዜ ከተሰራባት ዕለት ጀምሮ 76 ዓመት ሆነው ዛሬ። ክፉ የሮማ ቄሳር ካሊጉላ እግዚአብሔር ነኝ ወይም ፈጣሪ ነኝ ብሎ ካወጀ በኋላ በጠባቂዎቹ ከተገደለ 1970 ዓ ም ሆነ ዛሬ። ዓለም አቀፍ አቶሚክ ኃይል ኮሚሽን ልክ 65 ዓመት ሆነው ዛሬ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
እኔም ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን።
እስከ ዝግጅታችን ፍጻሜ ድረስ ከጎሳዬ ተስፋዬ ጋር እንተዋቸዋለን። ሸጋ ልጅ ባሳቤ ይላል። የትግርኛ ዝግጅት ይቀርባል ከእኛ ቀጥሎ። በእኛ በኩል ሰላም፣ በደህና አደሩ።
ሸጋ ልጅ ባሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ አሳብ ገባው ልቤን እረፍት የለው ፈታ ዛሬ ነገ ሳትይ ካለሽበት ቦታ Bakalda Rashid Betzeta Shfanta Bakalda Rashid Betzeta Shfanta Anne
Sorry, Beth, is it time?